Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ጽዮን ግርማም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ የኢትዮጵያ ሞባይል ኢንተርኔት ከተዘጋ 4 ሳምንት ሆኖታል። አሁንስ
እሱን እንቀጥላለን። በኢትዮጵያ ደግሞ መንግሥት በቅርቡ በተካሄዱ የተቃውሞዎች ምክንያት ታስረው ትምህርትና ምክር ከተሰጣቸው በኋላ እየተለቀቁ እንደሆነ በመገለጽ ላይ ይገኛል። የአሜሪካ ድምፅ ያነጋገራቸው በምስራቅ ሸዋ ዞን ቦስት ወረዳ የሚገኙ አንዲት እናት አንድ ልጃቸው እንደተገደለ፣ ሁለቱ እንደታሰሩና አንዱ ደግሞ በእጅጉ መደብደቡን ይናገራሉ።
ወጣት ልጅ ነበር የሚያግዘኝ ጎበዝ ገበሬ ረዳቴን ያጣ ጨለመብኝ። የልጄን አስክሬን በማዳበሪያ ጠቅልለው ነበር ያመጡልኝ። ሰውነቱ ተበሳስቷል። ባፉና ባፍንጫው ደም ፈሶታል።
የሁለት ጊዜ የኦሎምፒክ ወርቅ ሜዳሊያ አሸናፊና በተለያዩ ርቀቶች የ27 ዓለም ክብረ ወሰኖች ባለቤት ኃይሌ ገብረስላሴ ለፕሬዝዳንትነት ሊወዳደር ነው። ለአትሌቲክስ ፌዴሬሽን ፕሬዝዳንትነት
I would say Kitfo, because it celebrates my wife's true amazing cooking story in front of
የክትፎ ነገር አይሆንልኝም፣ ምክንያቱም የባለቤቴን አስደናቂ የሆነ የጉራጌ ምግብ ባህል ስለማደንቅ።
ኢትዮጵያዊ የምግብ አብሳይ ማርከስ ሳሙኤልሰን የዛሬ የጋቢና እንግዳችን ይሆናል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
በድጋሚ እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ተመልሼ መጥቻለሁ። የኢራቅ ወታደሮች ሞሱል ከተማ ወሰኑ ላይ ባሉ መንደሮች በሲቪሎች ላይ ጉዳት እንደማያደርስ ለማረጋገጥ በጥንቃቄ እየተዘዋወሩ ናቸው። የእስልምና መንግስት ነኝ የሚለው ቡድን መሪ ተዋጊዎቹን የመጨረሻ ትልቋ ይዞታቸው የሆነችውን ከተማ እንዳይለቁ እያዘዘ እየቀሰቀሰ መሆኑን የኢራቅ ወታደሮች ቦምብ ተጠምዶባቸው ሊሆን እንደሚችልና የደፈጣ ተኩስ ይገጥመናል ብለው ስለሰጉ በጥንቃቄ እየተዘዋወሩ ነው። አይሲስ ከሁለት ዓመታት በላይ በፊት የተቆጣጠራት ከተማ ጦር ሰራዊቱ መግባቱ ብዙ መቶ ቤተሰቦች ውጊያ በከተማው እየወጡ መሆናቸው እየተገለጸ ነው። ገሚሶቹ ነጫጭ ባንዲራዎችን ይዘው ሌሎቹ የዩናይትድ ስቴትስ ላሰለጠነቻቸው የኢራቅ ልዩ ኃይሎች በጣቶቻቸው የድል አድራጊነት ምልክት እያሳዩ ማለፋቸው ተገልጿል። ሊቢያ ጠረፍ ላይ በደረሱ ሁለት የተለያዩ የጀልባ መገልበጥ አደጋዎች ከሁለት በላይ ፍልሰተኞችና ስደተኞች መስጠማቸውን ከአደጋው በሕይወት የተረፉት ፍልሰተኞች ለተባበሩት መንግስታት ድርጅት ገለጹ። ዛሬ ጣሊያን የደረሱት ፍልሰተኞች የት እንዳሉ ከ100 በላይ ሰዎች ያሰፈረው ጀልባ ንጋቱ ላይ ከሊቢያ ተነስቶ ጥቂት ሰዓት እንደተጓዘ ተገልብጧል። ባህር ውስጥ ሲዋኙ የተገኙት ሁለቱ ሴቶች በሌላ 120 ሰው ባሰፈረ ጀልባ ላይ እንደነበሩ ተናግረዋል። አብዛኞቹ የጀልባዎቹ ተሳፋሪዎች ከምዕራብ አፍሪካ ወይም ከሰሃራ በታች ካሉ ሀገሮች ሳይሆኑ እንዳልቀሩም ተገምቷል። ሮይተርስ እንደዘገበው 3 ህጻናት ያሉባቸው የ12 ሰዎች አስክሬን ወጥቷል። በተያያዘም የጣሊያን ኃይሎች አገራቸው በሚገቡ ስደተኞችና ፍልሰተኞች ብዛት ያለው የሰብአዊ መብት ረገጣ ይፈጽማሉ ሲል የሰብአዊ መብት ድርጅቱ አምነስቲ ኢንተርናሽናል አስታውቋል። ይደበድቧቸዋል፣ በህገ ወጥ መንገድ ከባህር ያባረሯቸዋል ሲል ወንጅሏል። የአምነስቲ ኢንተርናሽናል የጣሊያን ተመራማሪ ማቴዎ ደ ቤሉስ ሲናገሩ የአውሮፓ ህብረት ጣሊያንን ገፍቶ ከህግ ውጭ የሆነ ተግባር የምትፈጽምበት ደረጃ ላይ አድርሷታል ብለዋል። የአውሮፓ ህብረት ጣሊያንን ፍልሰተኞችን በተቀላጠፈ መንገድ አፋጥና እንድትመዘግብ፣ የተወሰኑትን ደግሞ ወደ መጡበት እንድትመልስ ግፊቱን እያባባሰባት ነው ሲሉ የአምነስቲው ተመራማሪ አክለዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ የውጭ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
ጋቢና ቪኦኤ
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በኢትዮጵያ የኢንተርኔት አገልግሎት በተንቀሳቃሽ ስልኮች ላይ መጠቀም ከቆመ 4 ሳምንታት ተቆጥሯል። በተለይም የማህበረሰብ የመገናኛ ብዙሃን እንደ ፌስቡክ፣ ቫይበር፣ ዋትሳፕ፣ ዩቲዩብ የመሳሰሉትን በእጅ ስልኮች ከፍቶ ለመጠቀም አይቻልም። ወደ ተለያዩ የኢትዮጵያ ክፍሎች ስልኮችን በለፍ ተቀደም በመደወል የኢንተርኔት አገልግሎት ምን እንደሚመስል መስታወት አረጋው ጠይቃለች።
እኔም ያለሁበት ቦታ አሁን እንግዲህ ያው ብሮድባንድ በስም ይሰራ ነገር ነበር መሰለኝ፣ ግን ሞባይል ላይ ዳታ አሁንም እኔ ስልክ ላይ መጠቀም አልችልም፣ አክሴስ ማድረግ አልችልም። እንደተዘጋ ነው እሱ ያለው። አሁን ምንም የተለየ ነገር የለም፣ የተፈጠረ ነገር የለም።
ኢንተርኔት መዘጋት የየዕለት ኑሮ ላይ የሚያመጣው ተጽዕኖ ምን ይመስላል? እንደው አንተ ከተመለከትከው ካየኸው።
እንግዲህ አሁን በዚህ ዓለም በተሳሰረበት ጊዜ እንግዲህ ኦልሞስት ብዙ ነገሮቻችን ያው ኢዚሊ አቬለብል ስለነበረ ብዙ ነገሮቻችንን በዛ ማድረግ ጀምረን ነበረ። ለምሳሌ አሁን ባንኮች ከሞባይል እና ከኢንተርኔት ሰርቪስ ጀምረው በደንብ ትራንዛክሽኖች የሚካሄዱበት ጊዜ ነው ምናምን እና አሁን እነዛን አክሴሲቢሊቲዎች በሙሉ የሚያጠፋ ነው። እንደው በትልቁ እኔው ከተባለ ደግሞ በትንሹ ደግሞ ሰዎች ያው ግንኙነት የሚፈጥሩበት ሶሻሊም ያላቸውን ግንኙነት የሚያጠነክሩበት ነበረ። እንግዲህ እሱም ማድረግ የማይቻልበት ሁኔታ ነው ያለው አሁን እና የሚታይ ነው አሁን ያለውን ሁኔታ። እኛ እዚህ በጣም ብዙ አክሰስ አተን ያለ ነው ቦዝ ፋይናንሻሊም ሶሻሊም የሚታይ ነገር ነው ያለው።
እንደው በሀገርስ ደረጃ ማለት በቴሌኮሙኒኬሽን የሚያገኘው ገቢ ምን ያህል ሊጎዳው ይችላል ብለህ ትገምታለህ?
ከዚህ በፊት የከፍተኛ ትምህርት ተቋማት መግቢያ ፈተና ተሰረቀ በሚል የተወሰነ ጊዜ ተዘግቶ ነበር እና በዛ ምክንያት የቴሌው ስራ አስኪያጅ ራሱ ኮምፕሌንት ያደርጉት እዚህ ይለኛል፣ በመዝጋታችን ምክንያት ወደ 1 ቢሊዮን ብር ካልተሳሳትኩ አተናል ነው ያሉት። እንግዲህ የዛኔ ሲዘጋ ትዝ የሚለኝ 5 ቀን አካባቢ ነው ማክሲመም የተዘጋው እና በዚህ ሎንጌትድ በሆነ ጊዜ ደግሞ እንደዚህ መዘጋቱ የሚፈጥረው የራሱ የሆነ ፋይናንሻል ኢምፓክት ይኖረዋል በእርግጠኝነት። ሀሳብን በነጻነት የመግለጽ መብት ኤክሰርሳይዝ ከሚደረግባቸው መንገዶች አንዱ ኢንተርኔት ነው። ያንን ተገድበን ያለ ነው። ስለዚህ ሀሳባችንን በነጻነት ለማራመድ ተገድበናል ማለት ነው በአሁኑ ወቅት እና ያ ደግሞ አንድ ዲሞክራሲን ለማስፈን ወይም እየሰፈነበት ያለ ሀገር ነው የሚባል ሀገር ላይ የሚጠበቅ ነገር አይደለም።
ኢንተርኔት ይጠቀማል ነው?
ኢንተርኔት አልጠቀምም።
የሚጠቀም አጠገቦት ሰው አለ?
የሚጠቀም
አመሰግናለሁ። ኢንተርኔት ትጠቀሚያለሽ? አንቺ ልበል አንቱ ልበል?
አንቺ በይ። እኔ እንኳን አልጠቀምም።
ቫይበርስ አትጠቀሚም?
እኔ ምንም ነገር አልጠቀምም።
እሺ፣ አመሰግናለሁ። መልካም።
አሜን። ሲሰራ እንጠቀማለን። ኔትወርክ ምናምን ነው
አሁን ሰርቷል?
ነው እኔ አልሞከርኩም ሰሞኑን።
ምንሽ ያው ብዙ ነው ኢንተርኔት አለማ ዋና ምሳሌ ስትሆንም በደንብ አፌክት ያደረግሻል። ሳቸው በቀጥታ ከኢንተርኔት ጋር ሰዎች አለ እሱ እነሱ ሲሆን የስራሽ ኔቸር ራሱ ይሄን ያሁን የስራ ኔቸር ምንም ኢንተርኔት ራሴው ፊዚካሊ ተገኝቼ ምናምን የሚሰራው ስራ ነገር ነው። ግን ሌላ ስራ ላይ ኦፍኮርስ ኢፌክት ይኖራል። ሞር ደግሞ ጀስት ዳይሬክት ሚዝኖች ብጠይቅ ስልክሽ ባይሰራ ላይፍሽ አፌክት ይሆናል የተወሰነ ከም በአብዛኛው ሌላ ሀገር ካለ ሰው ጋር ምናምን ትገናኝ በቫይበር ምናምን ነው። አንዳንዴ በጣም እርጀንት ከሆነ ኖርማል በኖርማል ላይን ትገናኛለሽ። አዘርዋይዝ ግን እነዛም ያው ጀስት ኢንኮንቪኒየንስ እና እንትን አለው ምንም ጀስት ሎቤስ የሆነ ነገር።
ስለዚህ የኢንተርኔት አስፈላጊነቱ ምን ያህል ነው ይላሉ እርስዎ?
በጣም አስፈላጊ ነው። እንደ ሰው ደረጃ ይለያያል። ላይክ አንገብጋቢ የሚሆንባቸው ሰዎች አሉ። ሌላው ሰው ደግሞ ላይክ በኖርማል ሌቭል የሚያስፈልግሻል። ቢንም ባይኖርም ጀስት ላይፍሽ ቀጥላ ስራሽን ትሰራለሽ። ቢኖር ደግሞ ሞር ኢንኮንቪኒየንስ ይሆናል። ማን ምን ያህል አፌክትድ ይሆናል የሚለው ላይ ነው ዲፈረንሱ ያለው እንጂ ሁሉም ሰው አፌክትድ ይሆናል የሚሆነው ይሆናል። ግን አንዳንዱ ሰው ስራውን መስራት እስኪያቅተው ድረስ አፌክት ይሆናል። አንዳንድ ሰው ደግሞ አሁን የጋፍ መጪ ደግሞ አፌክት ሆናለሁ ግን ያን ናል ሚጀር ችግር ብለሽ እንትን የምትለው አይደለም።
የሆነ ሰዓት ይለቋታል መልሶ ጠፋለች አለ ማለት የሚያስችል አላለሁ። እኔ ብዙም ኤፌክት የለውም ለነገሩ፣ ምክንያቱም ለስራዬ የምንጠቀመው በሌላ በቪሳ ሲስተም ስለምንጠቀም ብዙ ጫና አላረገብኝም። ግን ለፕራይቬት ላይፌ ለውጥ አለው፣ ተጽዕኖ አለው። ግን ይሄን ያህል የሚጎላ አይነት አይደለም።
ኢንተርኔት አሁን እየሰራ ነው?
አይደለም አይሰራም። ዛሬ አልሞከርኩትም ግን በጣም ቆየ ካውን ድረስ አይሰራም። ሳንት ሞክራለሁ ግን ዋይፋይ ምናምን ስላለ ብዙ ስለፈልገኝ እጠቀማለሁ።
ዋይፋይ ከየት ነው የምታገኙት? ዋይፋይ
ዩኒቨርሲቲ ተማሪ ነኝ።
ኦኬ። አይ ምንም ነገር የለም አልተከፈተም። አሁን የለም ያለንበት አካባቢ እንትን እንትን ያለበት ነበር ዋይፋይ፣ እሱም ራሱ በጣም ብዙ አይሰራም። ታርግኝ በጣም ተጠቃሚ ነበር ብዙ ሆነ። እንደ ኢንፎርሜሽን ትፈልጊያለሽ ምንሽ የሀገሬሽን ጉዳይ መከታተል የውጭውን ምንም መከታተል ያስፈልግም፣ ግን የለም ምንም ነገር የለም።
ትንሽ እንኳን የተደቀቀ ነገር የለም። በመንግስት እኮ የተናገረው ማስ ሚዲያም ተጠይቀውም መልስ የሰጠበት ጉዳይ ነው። እናይበታለን እየተባለ ነው።
በየዕለት ኑሮ ላይም ምንም አይነት ተጽዕኖ አላሳደረም ኢንተርኔት አለ?
ምንም ችግር አላመጣም። አዎ መሽም አይቆርጥብኝም እና ስጣጣ የለው ወረኛነት መቻ ነው የሚቀርብኝ።
ከአስር ደቂቃ በፊት አክሰስ ለማድረግ ሞክሬ ነበረ፣ ጂሜይል ሰርቶልኛል። ኢንተርኔት ተከፈተ ማለት ብሮድባንድ ላይ በፊትም የነበረው ዴስክቶፕ ላይ ይሰራል ብሮድባንድ። ከዛ ውጪ ዋይፋዮች ይሰራሉ። ሞባይል ዳታ ግን የለም፣ አልመጣም። የተዘጋው ሞባይል ዳታ ነው በፊትም። ከዛ አብዛኛው ሰው በሞባይል ዳታ ነው ኢንተርኔት አክሰስ የሚያደርግ የነበረው። አሁን እሱ እንደተዘጋ ነው። ቪዲዮ ምናምንም በሲም ስለሚሰራ ያው ሞባይል ዳታ ጋር ስለሚመሳሰል አይሰራም ማለት ነው። ብሮድባንድ ብቻ የሚጠቀሙ ናቸው የሚሰራላቸው ማለት ነው። እሱም ግን ብሎክድ የተደረጉ ዌብሳይቶች አሉ፣ ፊልተርድ እንደሆነ ነው ማለት ነው።
እነማን ናቸው እነዛ ዌብሳይቶች? የተዛ
ሶሻል ሚዲያዎች ለምሳሌ ፌስቡክ፣ ትዊተር የመሳሰሉት በሙሉ እንደተዘጉ ናቸው። እና አንዳንድ ሌሎች የኒውስ ዌብሳይት አሉ አይደለ? እነሱ በፊትም ይሄ ብሎክ ይጓለ፣ ግን ሶሻል ሚዲያው ነው አዲስ ያው በቅርብ ጊዜ የሆነው ማለት ነው። ስለዚህ እነሱ አሁንም ቢሆን በፕሮክሲ ተጠቅመሽ ካልሆነ በስተቀር አክሰስ አይደረጉም። ቱጂ፣ ስሪጂ፣ ፎርጂ ሁሉም አይሰራም። ምንም ሞባይል ዳታ በጥቅሉ አይሰራም። በቃ ዋይፋይ ያለበት ቦታ ብቻ በዋይፋይ ነው አክሰስ የሚደረገው ማለት ነው። በዋይፋይም ራሱ ሞባይል ውስጥ ፈንክሽን የሚያደርገው ጂሜይል እና ያሁ ብቻ ናቸው። ከዛ ውጭ ያለው እነ ፌስቡክ፣ እነ ትዊተር፣ እነ የመሳሰሉትን ለመመልከት እነ ዋትሳፕ ለመመልከት ራሱ በዋይፋይ ከገቡ በኋላ ቪፒኤን መጠቀም ያስፈልጋል። ይሄ ቨርቹዋል ፕራይቬት ኔትወርክ የሚባለውን ማለት ነው። በሞባይል ዋይፋይም ተገኝቶ ማለት ነው። ሞባይል ዳታ ኮምፕሊትሊ የለም። ስለዚህ ለምሳሌ መንገድ ላይ ስንንቀሳቀስ ምናምን ራሱ ዋይፋይም አዲስ አበባ ውስጥ በጣም ጥቂት ቦታዎች ነው የሚገኘዋል። አሁን
shirin gabina VOA kuke saurare yanzu haka tare da Henok Fente da Mestaward Aragao.
Biki talama Johnny na gabina VOA with Henok Fente and Mestaward Aragao.
የምትከታተሉት ጋቢና ቪኦኤ ነው። ጉዟችን ይቀጥላል። በኢትዮጵያ ለስድስት ወር የአስቸኳይ ጊዜ ከታወጀ አንድ ወር ሊሞላው ጥቂት ቀናት ይቀሩታል። ይህ አዋጅ ይፋ ከተደረገ በኋላ ሰዎች ከየቦታው እየተለቃቀሙ እንደሚታሰሩ የተቃዋሚ ፓርቲዎችም እንደዚሁም ደግሞ የመብት ተሟጋች ድርጅቶች ሲገልጹ ቆይተዋል። የአሜሪካ ድምፅ ያነጋገራቸው በምስራቅ ሸዋ ዞን ቦስት ወረዳ የሚገኙ አንዲት እናት አንድ ልጃቸው እንደተገደለ፣ ሁለቱ እንደታሰሩና አንዱ ደግሞ በእጅጉ መደብደቡን ይናገራሉ። የኦሮምኛ ቋንቋ ዝግጅት ባልደረባ ጃለኔ ገመዳ ያጠናቀረችውን ዘገባ ጽዮን ግርማ ይዛለች።
ወይዘሮ ሎሚ ዋቀዮ በምስራቅ ሸዋ ዞን ቦሰት ወረዳ ቆምቤ ጉግሳ ሰፈር ነዋሪ እንደሆኑ ይናገራሉ። የ65 ዓመት አዛውንት ናቸው። ባለቤታቸው ደግሞ የ74 ዓመት አዛውንት መሆናቸውን ገልጸውልናል። እንደ ወይዘሮ ሎሚ ገለጻ አራት ልጆች ነበሯቸው። አቢቲ ደቻሳ የተባለ አርሶ አደር፣ ደሜ የተባለው ደግሞ ስራ ፍለጋ ወደ አዳማ ሄዶ ነበር፣ ንጉሴ የተባለና አንድ ሌላ ታናሽ ልጅም ነበራቸው። አሁን ደሜና ንጉሴ መታሰራቸውን ሰምተዋል። ንጉሴ የታሰረው ወለንጭቲ ነው ብሎ ሰው እንደነገራቸው ይናገራሉ። አንደኛው ልጃቸው የት እንደታሰረ አያውቁም። የ30 ዓመት ወጣቱ አቢቲ ደቻሳ ለስብሰባ ይፈለጋል ተብሎ ከተወሰደበት ጥቅምት 12 ቀን 2009 ዓ.ም አስክሬን እንደመጣላቸው ይገልጻሉ።
አብቲ ገልገል መሳ ጉራላ ባትሬ ፈናፊዳን ሰራይት የቱ መኪና ጋር ከባባኒቶ ናፊዳን
አንዱን በሞት አጣሁት። አሁን አንድ ሰው አብሮኝ ቤት የለም። ቤቴ ኦኖ ሆኗል። ደካማ ነኝ። የልጄን አስክሬን በመኪና ከበው አምጥተው ሰጡኝ።
ወይዘሮ ሎሚ ልጄን እንፈልጋለን ብለው ወስደው እንዴት እንደገደሉት ሳላውቅ አስክሬኑን ተቀብዬ ቀብሬዋለሁ ይላሉ። ቀብሩም እሁድ ጥቅምት 13 ቀን 2009 ዓመተ ምህረት መፈጸሙን ይናገራሉ።
ምጫዳ ይማላላ ከመለተና ወጀቱ ይሰገበረኪ ገበረኪ ያኒ አመጭ ልምነት ጂተዮ ልምነት ጂተማ
ወጣት ልጅ ነበር የሚያግዘኝ ጎበዝ ገበሬ ረዳቴን ያጣሁት ጨለመብኝ። የልጄን አስክሬን በማዳበሪያ ጠቅልለው ነበር ያመጡልኝ። ሰውነቱ ተበሳስቷል። ባፉና ባፍንጫው ደም ፈሶታል።
የልጃቸውን አስክሬን ሳጥን ውስጥ ከመግባቱ በፊት እንደተመለከቱ የሚናገሩት ወይዘሮ ሎሚ አራተኛ ልጃቸው በደረሰበት ድብደባ ሰውነቱ መዛሉንና በአሁኑ ሰዓት ጸበል ያመላለሱ ያስጠመቁት እንደሚገኙ ይናገራሉ።
ከንዱዬ ዳቤ ከንመጅሩ ሰንጋናዲ ሰዳ ማሎጭልም ንናትቲ ተዚላ ከንዱዬ ቦሎ ከጫንጋሉ ከንመጅረ ሰንጋናዲ
ከንግዲህ የሞቶ ሞቷል አይመለስም። እባካችሁን ያሉትን ልጆቼን ልቀቁልኝ። የተበታተኑት ልጆቼን ወደ ቤት መልሱልኝ። ልጆቼን አጥቼ አይኔ ጠፋ። ተራራ የተናደብኝ ያህል ነው የሚሰማኝ። አደራ እባካችሁን ልጆቼን መልሱልኝ።
በጉዳዩ ላይ ምላሽ ለማግኘት የቦሴት ወረዳ አስተዳዳሪ አቶ አሊፎ ጅራ ጋር እንዲሁም የቦሴት ፖሊስ ጽፈት ቤት ኃላፊ ኮማንደር ቦጋለ ጋር ደውለን ስልኩ ከተነሳና ከየት እንደተደወለ ከሰሙ በኋላ ስልኩ ተዘግቷል። ወደ ወረዳው ምክትል አስተዳዳሪ አቶ መሐመድ ሁሴን ጋር ደውለን ነበር። ስለ ጉዳዩም ጠየቅናቸው።
የሮ አማካና ራራኮና ከፊ እንጀሩ ነገኛ አማካ የሮ ጀልቀባ ሰንከሰት ቱሬሰናቲን አማ ባኤ ናሞኒ ዲባና ከሲትረገ ንቲገባሳ
በአሁኑ ሰዓት እንዲህ አይነት ችግር የለም። ይሄን በተመለከተ የደረሰን ሪፖርት የለም። ተመልሰን ለማየት እንሞክራለን አሉን። እናት ልጄ ሞተ ብላ እንዲህ አልቅሳ በውሸት እናገራለች ወይ በሚል የተጠየቁት አቶ መሐመድ ምንም ያገኙት መረጃ እንደሌለ ተናግረዋል። በተያያዘም በዚህ ወረዳ ነዋሪ የሆነና ስሙ እንዳይገለጽ የጠየቀ ወጣት እርሱ በሚኖርበት አካባቢ የሰዎችን ቤት ከቦ መተኮስ፣ ሰዎችን በደቦ ሰብስቦ ማሰር፣ በተለይ ወጣቶችን በአንድ ላይ ሰብስቦ ወደማይታወቅ ስፍራ መውሰድ የተለመደ እንደሆነ ይናገራል። በምሳሌነትም አቶ አብዲሳ ሹሙ የተባሉን ጎረቤት ግለሰብ ጠቅሶ ይገልጻል። ይህን ግለሰብ ለመያዝ የመጡ ታጣቂዎች እርሱ ሲያመልጥ ባለቤቱን ተኩሰው እንደመቷትና የአካባቢው ሰው ሆስፒታል ወስዷት ህይወቷ እንደተረፈ ተናግሯል።
አይቹማል ትግራይን ደበርሰን ሳንፉዳኒቱ በከተለንም በከሙ ፍሬት መደበርሰን ሁጋ ናኖ መንዳ ህንጅራች
ወጣቶች እየተወሰዱ ይታሰራሉ። የት ይታሰሩ እንዴት ይሆኑ ይሙቱ ይኑሩ እንኳን የምናቀው ነገር የለም ይላል። ምክትል አስተዳዳሪው አቶ መሐመድ ሰላምና መረጋጋት ለማምጣት ችግር ፈጣሪ የሆኑ ሰዎችን ወደ ህግ ፊት እናቀርባቸዋለን ብለዋል። የሞተውን ወጣት በተመለከተና ድብደባውን በተመለከተ ግን የምናቀው ነገር የለም ብለዋል።
Alright everybody out there, this is Gabina VOA.
Gabina VOA.
Everybody guanta!
Guanta!
Mama!
የጋቢና ጉዟችን ይቀጥላል። የሁለት ጊዜ የኦሊምፒክ የወርቅ ሜዳሊያ አሸናፊና በተለያዩ ርቀቶች 27 የዓለም ክብረ ወሰኖች ባለቤት ኃይሌ ገብረስላሴ ለፕሬዝዳንትነት ሊወዳደር ነው። አሁን ኃይሌ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ለመሆን በእጩነት ቀርቧል። ሮጬ ወርቅ አምጥቻለሁ፣ ፌዴሬሽኑን በመምራት ደግሞ ወርቅ እንዴት እንደሚመጣ አሳያለሁ ብሏል ኃይሌ ገብረስላሴ ለአሜሪካ ድምፅ ሬዲዮ ሲናገር። በነገው ዕለት በሚደረገው የኢትዮጵያ አትሌቲክስ ፌዴሬሽን ጠቅላላ ጉባኤ ላይ ኃይሌ ፕሬዚዳንት ሆኖ ከተመረጠ በኢትዮጵያ ታሪክ ለዚህ ኃላፊነት የበቃ የመጀመሪያው ስመጥር የኦሎምፒክ ወርቅ ሜዳሊያ አሸናፊ ይሆናል። እስክንድር ፍሬው ዝርዝሩን ከአዲስ አበባ ልኳል።
ታዳጊ የሆነችው ኢትዮጵያ በአትሌቲክሱ ስሟ ከፊት ነው። በደህንነት የምትጠራው አገር በኦሎምፒክ ወርቅ ዝናዋ ቀዳሚ ነው። ኃይሌ ገብረስላሴም በወርቅ ካደመቋት አትሌቶች መጠሪያዋ ከሆኑ ሀብቶች ባንዲራዋን ካውለበለቡ እንቁዎች ዋነኛው ሆኖ ይጠቀሳል። በ10,000 ኪሎ ሜትር 2 የኦሎምፒክ የወርቅ ሜዳሊያዎችን አግኝቷል። የተለያዩ የዓለም ሻምፒዮናዎችን አሸንፏል። በተወዳደረባቸው ርቀቶችም 27 የዓለም ክብረ ወሰኖችን አሻሽሏል። አንዳንዶች እንደሚሉትም በዓለም ላይ የርሱን ያህል የሚታወቅ በህይወት ያለ ኢትዮጵያዊ የለም። አሁን ደግሞ ወደ አትሌቲክሱ አመራር ለመምጣት ተዘጋጅቷል፣ ሌሎችም ወርቅ እንዲያመጡ ለማገዝ። ኢትዮጵያ በቅርቡ በሪዮ ኦሎምፒክ ያመጣችው ዝቅተኛ ውጤት ለዚህ ዋነኛ ምክንያት እንደሆነው ኃይሌ ገብረስላሴ ለአሜሪካ ድምጽ አስረድቷል። እናም በነገው ዕለት በሚካሄደው የኢትዮጵያ አትሌቲክስ ፌዴሬሽን ጉባኤ ፕሬዝዳንት ሆኖ ለመመረጥ ይወዳደራል። በፌዴሬሽኑ አሰራር መሰረት እጩዎች መቅረብ የሚችሉት አዲስ አበባን ጨምሮ ክልሎችን በመወከል መሆኑን ያስታወሰው ኃይሌ እርሱም የቀረበው በዚሁ አካሄድ መሰረት መሆኑን አብራርቷል።
እኔ ኗሪነቴ አዲስ አበባ ነው ወይ ደግሞ ኦሮሚያ መወከል አለብኝ ምክንያቱም ኦሮሚያ ውስጥ ነው የተገኘሁት። ከዛ አዲስ አበባ እኔን እንዲወክል ሄድኩና አፕላይ አደረኩ። አፕላይ ማለት እኔ መጥናለሁ ለኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንትነት መጥናለሁ ብየስላቸው እነሱም ኦኬ እንኳን መጣህልን ከመጣ እንደውም እኛ ነበር መምጣት የነበረብን እንኳን መጣ ካሉ ወከሉ ይላኩኝ። ገዳኛ በራ ከኦሮሚያ ገብረ እግዚአብሔር ገብረ ማርያም ከትግራይ ተወክለን አሁን እነሱ ሁለቱ ለስራ አስፈጻሚነት እኔ ደግሞ ለፕሬዝዳንትነት ልንወዳደር ነው። ይሄ ነው አመጣጡ። እንግዲህ
ኃይሌ እንግዲህ ኢትዮጵያ በዓለም አቀፍ የአትሌቲክስ መድረክ አመራር ላይ ያላትን ቦታም ከፍ ያደርገዋል የኃይሌ መመረጥ የሚሉ አስተያየቶችም አሉ። ለምሳሌ በቅርቡ በተካሄደው የዓለም አትሌቲክስ ፌዴሬሽን ፕሬዝዳንትነት ምርጫ አንተ ኢትዮጵያ ብቁ እጩም ስላላቀረበች ሊሆን ይችላል ለእንግሊዛዊው ሴባስቲያን ኮ ነበረ ቅስቀሳ ስታደርግ የነበረው የምርጫ ቅስቀሳ። ምን ነው እኛ ቀድመን እጩ በሆነንና እንደዚህ አይነት ቦታዎች በያዝን የሚል ስሜት አድሮብሃል? ለምሳሌ
በጣም ምንድነው መሰለህ እስክንድር፣ መቼስ ኢትዮጵያ ቀደምት ከሆኑ የአፍሪካ አትሌቲክስ ምናልባት ቀደምት ብቻ አይደለም የመጀመሪያው ነን። ማንም የአፍሪካ አትሌቲክስ ፌዴሬሽን ሳይቋቋም የኢትዮጵያ አትሌቲክስ ፌዴሬሽን ተቋቋመ 60 አመት እኮ ነው። በ60 አመት ታሪክ ውስጥ ይሄን ያህል በጣም ቀደምት የምንባል ወይንም ፕላስ ደግሞ በኢንተርናሽናል አትሌቲክስ ውስጥ ቶፕ ከሚባሉ ሀገሮች አንዱኛ ነን። ግን የኛን ውክልና አታዩም በዛ ውስጥ የለም። ምናልባት አሁን ይሄንን በመናገር ጊዜ ሰው ሁሉ ምን ይመስለዋል? አሃ የኃይሌ የመጨረሻ ጎል ወደ ዓለም አቀፍ ለመሄድ እንጂ ለኢትዮጵያ ለመስራት አይደለም ነው የሚለው። እኔ ማረጋግጥላችሁ ዓለም አቀፍ መሄድ አልችልም። እኔ ሞናኮ ተቀምጬ ውክልና አይደብለፍ ኖሮኝ ልሰራ አይደለም። እኔ ምክንያቱም እዚህ የከፈትኳቸው በጣም ብዙ ድርጅቶች እነሱን ማስተናገድ አለብኝ። ኢትዮጵያ ግን ውክልና እንዲኖራት እንግዲህ ከተመረጥኩ ለሚቀጥሉ 4 አመት አንዱ የምሰራው ስራ አለ።
የአትሌቲክስ ፌዴሬሽን ብቻ ሳይሆን የተለያዩ ፌዴሬሽኖች ለሙያው ቅርበት ባለው ሰው ስራውን በሚያቅ ሰው መመራት አለባቸው ከፖለቲካ ውጭ በሆነ ሁኔታ የሚሉ ሀሳቦች አንጸባርቀ ነበር ከዚህ በፊት ባደረግነው ቃለ ምልልስ አስታውሳለሁ። ይህ አሁን የእናንተ እጩ ሆኖ መቅረብ ይህንን ጥያቄ በከፊል የመለሰ ነው ወይም ፍንጭ ያሳየ ነው? እንደ አይነት ጥያቄዎች እየተመለሱ እንደሆነ
ኦፍኮርስ በአሁኑ ሰዓት በጣም ፍንጭ አይተንበታል። እኛም እኔ ምልክ ክልሎቹም ተቀብለውን እኛን ሪፕሬዘንታቲቭ አድርገው ልከዋል። እሱ ብቻ እንዳይመስልክ አሁን የኢትዮጵያ ሕዝብ ወደ ምርጫው ገብቶ እኛን የመምረጥ ራይት ቢኖረው በእርግጠኝነት 95-98% ኢትዮጵያዊ ይመርጠናል። ግን አሁን እዚህ ምርጫ ላይ 15 ሰዎች ናቸው የሚመርጡት። 15 የክልል ተወካዮችና የማህበራት ተወካዮች ናቸው። እነዚህ 15 ሰዎች ነው ቮት የሚያደርጉት። እንግዲህ አሁን እነዚህ 15 ቮቶች እንግዲህ ለኢትዮጵያ አትሌቲክስ ብለው ለኢትዮጵያ ውጤት ብለው ይመርጡናል የሚል ታሳቢነት ነው። ደግሞ እሱንም አልጠራጠሩም። የውጭ ያሉ የሰሙ ሰዎች በሙሉ ኮንግራጁሌሽን ይላሉ። አሁን አረገና እጩ ነው ሆኜ የቀረብኩት አለ። ማን ነው ከአንተ ጋር የቀረበው ነው ጥያቄያቸው። ምክንያቱም እነሱ የሚያውቁት ያው በኢትዮጵያ አትሌቲክስ ውስጥ እንግዲህ ከኃይሌ ከእንትን ከእጩ ሆኖ ከቀረበ መቃ ፕሬዚዳንት ሆኖ ይመጣል። መታየት ያለበት መታሰብ ያለበት አሁን ስለ ኃይሌ አይደለም ስለ ስፖርቱ ነው። ከዚህ በፊት አንተም እንዳነሳው በብዙ ስፖርቶች ውስጥ ባለሙያ ነው እያለን ያለ ባለሙያ ተይ
የተረጋገጠ አይደለም ገና ነው ውጭ ሆኜ ነው የቀረብኩት ብለሃል ኃይሌ። ግን ብዙ ሰዎች እንደሚያምኑት ኃይሌ እንኳን ለኢትዮጵያ ለዓለም አትሌቲክስ ፌዴሬሽን ቢወዳደር እንደሚመረጥ መጠራት ይከብዳል ነው የሚሉት። እና እርግጠኛ መሆን አይቻልም ወይ ኃይሌ ቀረበ ማለት ኃይሌ ተመረጠ ማለት ነው ብሎ መተርጎም አይቻልም ወይ?
ይሄንን አሁን መናገር ከባድ ነው። እኔ አሁን እያልኩ ያለሁት ምን እንደሆነ ታውቃለህ? ዜና የሚሆነው ኃይሌ ፕሬዚዳንት መሆኑ ሳይሆን ዜና የሚሆነው ኃይሌ ለፕሬዚዳንት ተወዳድሮ ወደቀ የሚለው ዜና ነው። በተለይ ይሄ ዜና ወደ ውጭ ትልቅ ዜና ሊሆን ይችላል ብዬ ፈራሁኝ። አሁን ስልክ አንዳንድ ጊዜ እነዚህ 15 ሰዎች ውጤት የ15 ሰዎች ቮት ከባድ እንዲህ ነው ማለት እኔ እንግዲህ ምናልባት
መተንበይ ይከብዳል ነው እያልከን?
አዎ መተንበይ ይከብዳል። እኔ የምነግረው ነገር ግን ስለ ኃይሌ ብቻ ስለ ከሌ ብቻ ተብሎ በቃ ስለ ስፖርቱ ስለ አትሌቲክሱ በቃ ቁጭ ብለን ጭፍና አድርገን በአይናችን እንዴት ነው ብለን ወደ ውስጥ አስበን ከሆነ አልጠራጠርም 15 ካርዱን ማገኛለሁ።
እንደ አንድ እጩ ተወዳዳሪ ኃይሌ በዚህ ምክንያት ሊመርጥ እርግጥ አንተነካክተናቸው አላቃለሁ በዚህ ምክንያት ልትመርጡኝ ይገባል ይሄንን ማሳካት ፈልጋለሁ በል
አንደኛ ማሳካት የምፈልገው እንግዲህ ኢትዮጵያ አትሌቲክስን እኔ ይሄን ላመጣለት ነው ማመጣለት ወርቅ ነው አለቀ። ህዝቡ የሚፈልገው ወርቅ ነው። ድሮጬ ወርቅ አሳይቻለሁ። መርቼ ደግሞ ወርቅ እንዴት እንደሚመጣ አሳያለሁ። ይሄ ደግሞ ምንም እንትን የለውም፣ በቃ ሲክሬት የለውም። ሲክሬቱ ምንድነው? በቃ ይንሰራ በቃ አንድና አንድ ሁለት ተብሎ የሚቀመጥ ነው። ዋናው ይሄ ነው። ያው ስራዎች ግን መጀመሪያ ቀጥሎ የሚሰሩ አሉ። አሁን እነዚህን በዝርዝር ልግለጥልብል አንድ ሰዓትም አይበቃም።
ኃይሌ ገብረስላሴ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ሆኖ ከተመረጠ ለዚህ ኃላፊነት ለመብቃት የመጀመሪያው ስመጥር አትሌትና የኦሎምፒክ የወርቅ ሜዳሊያ ባለቤት ይሆናል። የምርጫው ውጤት በነገው ዕለት በሚካሄደው ጠቅላላ ጉባኤ ይታወቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ዛሬው የካቢና ጉዟችን በዚሁ ተጠናቋል። ሄኖክ
እንግዲህ ለኃይለ ገብረስላሴ መልካም እድል እንመኝለታለን። እንግዲህ
ለፕሬዚዳንትነት ብለህ እኮ እኔ ለዋናው
ገና ነው። ለእሱ እንኳ ባለፈው አልፎታል፣ ግን ለአትሌቲክስ ፌዴሬሽን ፕሬዚዳንት ነው እየተወዳደረ ያለው። መልካም እድል ኃይሌ።
ውጤቱን አብረን የምናየው ይሆናል።
አዎ፣ ማድረግ እንዳይበዛበት ግን ፈራሁኝ። ለኃይሌ ሻለቃ፣ አትሌት፣
ፕሬዚዳንት፣
ዶክተር፣ ለማንኛውም መልካም እድል። ስናስተናግዳቸው ያመሸነው ሄኖክ ሰማእግዜርና
ጽዮን ግርማንን፣ ዝግጅታችንን በቴክኒክ ያቀናበረው ደግሞ ሞክቢል ያቤሮ ነው።
ዜማ ይመረጣልን የጋቢና ዲጄ ፋትሱ ጋር በመሆን
እንሰናበታለን። ጉዟችሁ የሰመረ ይሁን። መልካም ምሽት።
በነገው ጉዞ እንገናኝ።